በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሚን። የልዑል እግዚአብሔር ቤተሰቦች እንደምን ከረማችሁ? አሜን። ያያሉ የልዑል እግዚአብሔር ስም ለዘላለም የተመሰገነ ይሁን። በእኔ ላይ ቁጠር። የቅዱስ ጳውሎስ መልእክት ወደ ፊልሞና ቁጥር 19። ይህ የቅዱስ ጳውሎስ መልእክት ወደ ፊልሞና የተላከ መልእክት ምዕራፉ አንድ ነው። የተጻፈበት ዘመን ደግሞ ከ54 ዓመተ ምሕረት አካባቢ እስከ 60 ባለው ዓመተ ምሕረት ጊዜ ነው። ቅዱስ ጳውሎስ ለፊልሞና በላከው መልእክት የክርስቶስ ኢየሱስ እስር ጳውሎስ ወንድሙም ጢሞቴዎስ ለተወደደውና አብሮን ለሚሰራ ለፊልሞና ለእህታችን ለአፍቢያ ከእኛም ጋር አብሮ ወታደር ለሆነ ለአክርጳ በቤትህም ላለች ቤተ ክርስቲያን ሰላም ይሁን እያለ ይልካል። እዚህ ላይ ቅዱስ ጳውሎስ ለፊልሞናና ለቤተሰቦቹ መልእክት እንደላከ የቤተ ክርስቲያን አባቶች ያስቀምጣሉ። አፍቢያ የፊልሞና ሚስት እንደሆነች፣ አክርጳ ደግሞ ልጁ እንደሆነ አበክረው ይናገራሉ። ይህ ፊልሞና ባሪያ የሚሆን ሰው አለው ወይም አገልጋይ አለው። በጥንት ጊዜ ባሪያዎች ወይም አገልጋዮች ጌቶቻቸውን ፍጹም ትጋትና ፍቅር ያገለግሉ ነበር። ቅዱስ ጳውሎስ ታዲያ ለፊልሞና መልእክቱን ሲልክ እዚህ መልእክቱ ላይ እንደምንመለከተው ለአናሲሞስ ለሚባለው አገልጋዩ ተገብቶ እንደተናገረ እንመለከታለን። እዚህ ላይ አናሲሞስ ማለት የፊልሞና ባሪያ ወይም አገልጋይ ነው። አናሲሞስ ባሪያ ሆኖ ሲያገለግል ሲኖር ሳለ በፊልሞና ቤት መስራት የሚገባውን ነገር እየሰራ ማድረግ የሚገባውን ነገር እያደረገ እንደ ባርነቱ ወይም ባሪያው እንደመሆኑ መጠን የባርነቱን እያገለገለ ሲኖር ቆይቶ ከፊልሞና ቤት ስህተት በመስራት ወይም ደግሞ ከፊልሞና ከጌታው ቤት ተለይቶ ይወጣል። በዚህ ጊዜ ለመጀመሪያ ጊዜ በእስራት የነበረው ቅዱስ ጳውሎስ በዚህ ዘመን ነበረ ፊልሞናን ይገናኘዋል። ፊልሞናንም ያስተምርና ወደ ሕይወት ይመልሰዋል። ቅዱስ ጳውሎስ ለፊልሞና ስለ አናሲሞስ የጻፈውን መልእክት እዚህ ላይ እንመለከታለን። ቅዱስ ጳውሎስ ከጻፋቸው መልእክታት መካከል በጣም አጭሩ ነው፣ አንድ ምዕራፍ ብቻ ነው። እዚህ መልእክት ላይ ስለዚህ የሚገባውን አዝ ዘንድ በክርስቶስ ምንም እንኳ ብዙ ድፍረት ቢኖረኝ፣ ይልቁንም እንደዚህ ሆንሁ፣ እኔ ጳውሎስ ሽማግሌው፣ አሁንም ደግሞ የኢየሱስ ክርስቶስ እስር የሆኑ ስለ ፍቅር እለምንሃለሁ። አስቀድሞ ስላልጠቀመ አሁን ግን ለእኔም ለአንተም ስለሚጠቅም በእስራቴ ስለወለዱት ስለ ልጄ ስለ አናሲሞስ እለምንሃለው ይላል። ሰዎች በስጋ ይወልዳሉ፣ በመንፈስ ደግሞ ይወልዳሉ። ቅዱስ ጳውሎስ አናሲሞስን በእስራቱ ጊዜ በመንፈስ ወልዶት ነበር። ስለዚህ ልጄ እለምንሃለው፣ ስለ አናሲሞስ እለምንሃለው፣ ቀድሞ አልጠቀምህም አለ። በእውነትም ቀድሞ ከእርሱ ቤት ተለይቶ ወይም ከፊልሞና ከጌታው ቤት ተለይቶ የወጣ ሰው ነበር። ቀድሞ ስላልጠቀመ አሁን ግን ለእኔም ለአንተም ስለሚጠቅም በወደፊት ህይወታችን በአገልግሎታችን የሚረዳን የሚራዳን አናሲሞስ አለና ስለ እርሱ እለምንሃለሁ ይላል። እርሱን እልከዋለሁ፣ አንተም ልቤ እንደሚሆን ተቀበለው። እኔስ በወንጌል ስርዓት ስለ አንተ እንዲያገለግለኝ ለራሴ ላስቀረው እፈቅድ ነበር። ከዚያ በኋላ ስለነበረው ህይወት ፍጹም ደስተኛ የነበረ ህይወት ስለነበረውና ቅዱስ ጳውሎስ በአናሲሞስ ህይወት እጅግ ስለተደሰተ እኔ ጋር ሆኖ እኔን ቢያገለግለኝ ከእኔ ጋር ቢሆን እጅግ እመኝ ነበር። ይህም ቢሆን እንኳን አለ ቅዱስ ጳውሎስ በፈቃድህ እንጂ በግድ እንዳይሆን ሳላማክርህ ምንም እንኳ ላደርግ አልወደድኩም። ያንተን ፈቃድ ቀድሞም ያንተ አገልጋይ ያንተ ባሪያ ያንተ ወዳጅ ነውና አንተን ሳላማክርህ አንዳች ነገር ላደርግ ፈቃደኛ አይደለሁም፣ አልወደድሁምም። ተቀብለህ ለዘላለም እንድትይዘው ስለዚህ ምናልባት ለጊዜው ተለይቶሃልና ከእንግዲህ ወዲህ እንደ ባሪያ አይሆንም። ባሪያ የሚለው ነገር ይቀርለታል፣ እንደ ወንድም ይሆናል እንጂ እንደ ባሪያ አይሆንም። ለጊዜው ተለይቷል፣ አሁን ግን ለእኔም ለአንተም የሚጠቅም መንፈሳዊ አገልጋይ እንዲህ አይነት ሰው ይሆናልና ተቀበለው ብሎ ለፊልሞና መልእክት ይልክለታል። እንግዲህ እንደ ባልንጀራ ብትቆጥረኝ አለ። ፊልሞናና ቅዱስ ጳውሎስ ባልንጀራ ናቸው። አብረው ነገረ ክርስቶስን የሚሰብኩ ክርስቲያኖችን የሚያስተምሩ ወንጌልን የሚያስፋፉ የኢየሱስ ክርስቶስ ደቀ መዛሙርት ናቸው። ስለዚህ እንደ ባልንጀራ ብትቆጥረኝ አለ እንደ እኔ አድርገ ተቀበለው፣ እኔ እርሱን እንደ ተቀበልኩት አንተም እርሱን ባሪያህን ተቀበለው። ቀድሞ እንደ በደለህ ነገር አይደለም፣ የቀድሞ በደሉን አትቁጠር፣ አታስብበት። እዳና በደል ቢኖርበት አለ ቅዱስ ጳውሎስ እንግዲህ ይሄ ነው ትልቁ የምንመለከተው ነገር። በአንዳች ነገር የበደለህ ቢኖር ወይም ብድር ያለበት እንደሆነ ይህን በእኔ ላይ ቁጠር፣ እኔ ጳውሎስ እኔ መልሰዋለሁ። ዕዳና በደል በአፉ ተናግሮ ክፉዋ ስትናግሮ አስቀይሞህም እንደሆነ ደግሞ በዚህ አትቁጠርበት፣ በደሉንና ኃጢአቱን እኔ መልሳለሁ። እንደ ወዳጅ ብትቆጥረኝ እንደ ወዳጅ ብትቆጥረኝ ይህን ለእኔ አድርግልኝ ነበር ያለው ቅዱስ ጳውሎስ ራሱን እንዲህ አድርጎ ለአናሲሞስ አሳልፎ ፊልሞና አናሲሞስን እንዲቀበለው እስከዚህ ድረስ ራሱን ዝቅ አድርጎ ቅዱስ ጳውሎስ ሲለምነው እንመለከታለን። በእጄ ደግሞ እንዲህ ይጽፋለሁ ይላል። ከዚህ በላይ ለእኔ የራስ ብድር እንዳለብህ አልልህም፣ እርሱንም ቢሆን እተውልሃለሁ። ስለዚህ ስለ አናሲሞስ ብለህ ብቻ አንተ እርሱን ጥሩ አድርገህ ተቀበለው። እሱን በተቀበልክ ጊዜ ብድራቱን ሁሉ እተውልሃለሁ ይለው ነበር ቅዱስ ጳውሎስ። ይሄ ነው እንግዲህ ህይወት ማለት የክርስትና ህይወት ማለት ስለ አንዱ ሌላው የሚሞትበት፣ ስለ አንዱ ሌላው ተላልፎ የሚሰጥበት ነው። ቅዱስ መጽሐፍ በጣም በብዙ ቦታ ስለዚህ ነገር ያመላክተናል፣ ያስቀምጠናል። እግዚአብሔር ህዝበ እስራኤልን ከግብፅ ከባርነት ነፃ ሲያወጣቸው ወይም ከዚያ ከምድረ በዳ በምድረ በዳ እየመራ ወደ ምድረ ርስት ሲወስዳቸው ሙሴ መሪ ነበር በጊዜው ህዝበ እስራኤልን የሚመራ መሪ ሙሴ ነበር። ሙሴ በደብረ ሲና ተራራ ታቦተ ህጉን ለመቀበል በወጣ ጊዜ ህዝበ እስራኤል አሮንን አንድ ጥያቄ ጠይቀው ነበር። አሮን አሮን ግበር ለና አማልክተ ለሊያውሩ በቅድሜነ፣ በፊታችን የሚሄዱ የሚመላለሱ አምላክ አምላክ ብለን የምንሰግድላቸው አማልክቶችን ለእኛ ልትሰራልን ይገባል። ወንድም ሙሴ ወዴት እንደሄደ አናውቅም። ከሄደ ብዙ ዘመናት ሆኖታል። ስለዚህ አልተመለሰም። ተመልሶ ወደ እኛ አልመጣምና የሆነውን ስለማናቅ አማልክትን በፊታችን የሚቆሙ አማልክትን ስራልን፣ እንሰግድላቸው ዘንድ እንፈልጋለን አሉ። ህዝበ እስራኤል ጽኑዋን ናቸው፣ እግዚአብሔርን የሚያስቀይሙ። እግዚአብሔር ያን ሁሉ በጎ ነገር አድርጎላቸው መና ከሰማይ አውርዶ እየመገባቸው ያንን ሁሉ በረሃ ከአለት ላይ ውሃ እያፈለቀ እያጠጣቸው እንደ ድንብላል አህሎ እንደ በረድ ነስቶ ይላል ቅዱስ መጽሐፍ። እንዲህ የመሰለ መና ከሰማይ አውርዶ እየመገባቸው በደመና ጋርዶ በሰባት ደመና አንድ ከፊት ስድስት ከፊት ከኋላ ከግራ ከቀኝ ከላይ ከጎን እንዲህ አድርጎ እየመራቸው ሳለ እግዚአብሔርን ያሙ። ቅዱስ ዳዊት ስለዚህ ነገር ሐመይዎ ለእግዚአብሔርን ዘይብሉ ይክሉን እግዚአብሔር ሰሪያ ማዕድ በገዳም፣ በእውነት እግዚአብሔር በበረሃ ምድር ምግብን መናን ማዘጋጀት ይችላል። በዚህ ጠል ስላለ ደመናው ስለበዛ ዝናቡም ስላለ ወይም ስለረሰረሰ በአካባቢው መናን ማዘጋጀት ይችሏል። በእውነት ይችላልን ብለው በበረሃ በገዳም ቢሆን እግዚአብሔር መና ማዘጋጀት ይችላልን ብለው አምተውታል። እስከዚህ ድረስ ህዝበ እስራኤል ጽኑዋን ናቸው። ታዲያ ሙሴም በቀረ ጊዜ የተናገሩት ነገር ይህን ነበር፣ አሮንን ስራልን አሉ። አሮንም ህዝበ እስራኤል ጨካኞች እንደሆኑ ስላወቀ ቀድሞም የተረዳ ስለነበር ጸባያቸውን ያወቀ የተረዳ ስለነበረ እነዚህ ህዝበ እስራኤል ስስታሞች ናቸው፣ የአንገታችሁን ወርቅ፣ የጆሮችሁን ጌጥ፣ የእጆቻችሁን አምባርና የእግሮቻችሁን አልቦ ስጡኝ ብላቸው ስስታሞች ስለሆኑ እሱን እስከ አውልቀው ሰብስበው እስከሚያመጡ ድረስ ወንድሜ ሙሴ ይደርስልኝና ከዚህ ሁሉ መከራ እድናለሁ ብሎ አሮን ይህንን መላ ይህን ዘዴ ፈጥሮ ወርቆቻችሁን፣ ጌጦቻችሁን አምጡ ብሎ ጠይቋቸው ነበር። ህዝበ እስራኤል ሳይውሉ ሳያድሩ ግፋ ግፋ ያላቸው ሴጣን እንዳለ ያላቸውን ወርቅ አውልቀው እንዲሰጡ ያደርጋቸዋል። በዚህ ጊዜ ተቀብሎ ወርቁን እሳት ውስጥ ቢቀጥተው ጥጃውን ወጣ፣ አንድም ጥጃ አድርጎ ቀርጾ ሰጣቸው። ከዚያ በኋላ ሙሴ ሲመጣ የጩኸት ድምፅ ይሰማል፣ ሁካታ ይሰማል። በዚህ ጊዜ ምንድን ነው ህዝበ እስራኤልን የገጠማቸው ሰልፍ ምንድን ነው እያለ እየጠየቀ ሲደርስ በጊዜው በቦታው ሲገኝ ህዝበ እስራኤል ከፊታቸው የጥጃ ምስል አቁመው ሲሰግዱ ይመለከታል። እግዚአብሔር እንዲህ አድርጎ መርቷቸው ከዚያ አምጥቷቸው እንዴት ብሎ ሙሴ እጅግ በመበሳጨቱ የያዘውን ጣዖት በጣዖቱ ላይ ይጥለዋል። አንድም ይወድቅበታል፣ ይሰበራል፣ ጣዖቱም ይሰበራል። እግዚአብሔር በዚህ ሁሉ ስላዘነ ለሙሴ እንዲህ ይለዋል፣ ሙሴ ሙሴ ህዝብ በድሎኛል። ቀድሞ ህዝቦቼ የሚላቸውን አርቆ ህዝብ ብሎ ለሙሴ ነግሯል። ህዝብ በድሎኛል፣ ስለዚህ ላጠፋቸው ነው። አባቶች ምን ይላሉ? አመ ፈጠራ እግዚአብሔር ለምድር ኢዜነወ ለሰማይ ወኢተማከረ ምስለ መላእክቲሁ። እግዚአብሔርን የሚያማክረው አልነበረም። ምድርን በፈጠረ ጊዜ እግዚአብሔር ማንንም አላማከረም ይላሉ። ሊያማክረውም የሚችል የለም። እግዚአብሔር ግን ከሙሴ ምክር ተቀበለ። ምን አለ? ህዝብህ በድለውኛልና ላጠፋቸው ነው። ሙሴ ምን አለ በዚህ ጊዜ? እግዚአብሔር ወይ ከዚያ ከምድረ ግብፅ መርተህ አውጥተህ በረሃውን እንዲያሳልፈሃቸው በበረሃ አስፈጃቸው ብለው አሕዛብ መሳቂያ መሳለቂያ ያደርጉናል እንጂ ይህ ነገር ሊሆን አይገባ፣ መሳቂያ መሳለቂያ እንዳንሆን አንተንም ያለህን ክብር ይንቃሉ፣ እግዚአብሔር አምላካችን ነው ብለው ወጥተው እግዚአብሔር አሳፈራቸው ይላሉና እባክህ ተው ነርሱን ከምታጠፋ አለ። ነርሱን ከምታጠፋ እኔን ከህይወት መጽሐፍ ደምስሰኝ፣ እኔን ከህይወት መጽሐፍ አጥፋኝ። ጠስየን መጽሐፈ ህይወት ነው ያለው፣ ከህይወት መጽሐፍ አጥፋኝ። በቃ ይሄ ነው በእኔ ቁጠር ማለት። ቅዱስ ጳውሎስም ለአናሲሞስ ያስቀመጠው ነገር ይህን ነው። አናሲሞስን ለፊልሞና ሲገልጥለት ስለ አናሲሞስ ምንድን ያለው? እዳና በደል ቢኖርበት ያንን በእኔ ቁጠር፣ በእኔ ላይ ቁጠረው፣ እኔ የእርሱን እዳና በደል እወስዳለሁ። ሙሴም ይህንን ፈጸመ። ብዙ አባቶቻችን በበረሃ የሚገኙ በገዳም ያሉ አባቶቻችን ይህን ፈጽመዋል። ከሁሉ በላይ ስንመለከት ደግሞ አምላካችን ኢየሱስ ክርስቶስ ይህን አድርጎልናል። አዳም በበደለ ጊዜ፣ እግዚአብሔርን ባስቀየመ ባስከፋ ጊዜ፣ በዚህና በዚህ ሂድ ሲባል አይ አይሆንልኝም፣ ይህና ይህ መንገድ ይሆናል ብሎ ዕፀ በለሲቱን በልቶ እግዚአብሔርን ባሳዘነ ጊዜ ኢየሱስ ክርስቶስ እግዚአብሔር ወልድ ማለት ነው የገባለት ቃል ወይም እግዚአብሔር የገባለት ቃል እንዲህ የሚል ነው። ተወለደ ሞለት ተወለትከ ወትቤዘወከ በመስቀሌ ወበሞቴ፣ ከልጅ ልጅ ወለዳለው በመስቀሌና በሞቴ ወይም በመስቀል በሚሆን አሟሟት ሞቼ አንተን ከሲኦል ነፃ አደርግሃለሁ፣ ከባርነት ነፃ አወጣሃለሁ፣ ባሪያ አትሆንም። እንዲህ ያለ ቃል ነው የሰጠው ቅዱስ ጳውሎስ እዚህ ጋር። አናሲሞስ ከእንግዲህ በኋላ ባሪያ አይሆንም፣ የተወደደ ወንድም ይሆናል እንጂ ዲን ያለው የተወደደ ወንድም ይሆናል እንጂ የምትወደኝ ከሆነስ እዳ በደል እንዳለበት በእኔ ቁጠር፣ በእኔ ቁጠር። ቅዱስ መጽሐፍ ጌታችን እንዴት እዳ በደላችን እንደተቀበለ ያስቀምጣል። እንዲህ ይላል የቅዱስ አንደኛ ቅዱስ ጴጥሮስ መልእክት ምዕራፍ 2 ቁጥር 24 ራሱን አሳልፎ ሰጠ፣ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ፣ እንደ በጎች ትቅበዘበዙ ነበርና፣ አሁን ግን ወደ ነፍሳችሁ እረኛ ጠባቂ ተመልሳችኋል። ቅዱስ ጳውሎስ ልክ በዚሁ መልክ ፊልጵስዩስ ሰዎች በላከው መልእክት አስቀምጧል። ራሱን ባዶ አደረገ፣ ሊያውም እስከ መስቀል ሞት ድረስ ራሱን አዋረደ ይላል። ኢየሱስ ክርስቶስ በቀራኒው አደባባይ ተሰቅሎ አዳምን ከሞት አድኖታል። ይሄ ነው በእኔ ቁጠር ማለት። ቅዱስ ጳውሎስ በእኔ ላይ ቁጠር ሲል ይህን ትምህርት ከኢየሱስ ክርስቶስ ተምሮ ነው። በእኔ ላይ ቁጠር፣ ኃጢአትን፣ በደልን፣ የሌላውን ሸክም ለራስ መውሰድ፣ ራስ መሸከም፣ ስለ ሌላው ተላልፎ መሰጠት። እዚህ ላይ ሌላ የምንመለከተው ከቅዱስ ጳውሎስ ቃል የምንመለከተው ብድራት ቢኖርብህ እተውልሃለሁ ይላል። ይህንን ትምህርት ራሱ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 አስተምሮታል። አጭር ጸሎት አስተምረን ባሉ ጊዜ ወይም ጸሎት እንዲያስተምራቸው ጌታችንን በጠየቁ ጊዜ አጭር የሆነች ጸሎት ገረድ ደንጎጡር ቋሚ ለጓሚ ሊጸልዩት የሚችሉት ጸሎት አስተምሯቸው ነበር። እዚህ ጸሎት ላይ ይቅር ትባሉ ዘንድ የበደላችሁን ሰው ሁሉ ይቅር በሉ ይላል። ይቅር እንድትባሉ ይቅር በሉ የሚል ትምህርት እናገኛለን። ቅዱስ ጳውሎስ ይህንን ትምህርት በተግባር አሳይቷል ወይም እዚህ ላይ ገልጾታል። እኔ ይቅር እልሃለሁ እኔ ጋር ያለብህን ወይም እኔን ያስቀየምከኝ፣ ያሳዘንከኝ፣ የበደልከኝ እንዳለ እኔም ጋር ያለብህ እዳ እንዳለ ያን ሁሉ እተውልሃለሁ። አንተ ግን ባሪያ የሚሆን በእስራቴ የወለድኩትን አናሲሞስን ይቅር በልልኝ፣ እንደ ልጅህ አድርገህም ተቀበልልኝ። ከእንግዲህ በኋላ በአገልግሎታችን የሚመስለን ወንጌልን የሚሰብክልን የኢየሱስ ክርስቶስ ደቀ መዝሙር የሚሆን ወንድማችን ይሆናል እንጂ ባሪያ አይሆንም፣ ባሪያ አይሆንም። እንደ ሕጉ ቢሆን ኖሮ ባሪያን እንደ ንብረት ስለሚቆጠር እንደወደዱ መቅጣት ይቻል ይፈቀድ ይሆንላቸው ነበር። በኢየሱስ ክርስቶስ ትምህርት የታነጹ እነ ፊልሞንና እነ ቅዱስ ጳውሎስ ግን ይህ ነገር እንዳይሆን ስለተረዱ ቅዱስ ጳውሎስም ለፊልሞን ይህን እንዲረዳ እንዲገነዘብ በሚል ይህን አስቀምጦለታል። አናሲሞስ ከእንግዲህ በኋላ ባሪያ አይሆንም፣ ባሪያ አይሆንም። ከእንግዲህ በኋላ አናሲሞስ የእኛ ወንድም አገልጋይ የኢየሱስ ክርስቶስን ወንጌል ሰባኪ ነው የሚሆነው። ይህ ነገር ምን የሚያመላክተን ለሰዎች እንዴት ተላልፈን በእኔ ቁጠር በደልና ኃጢአት ቢኖርበት በእኔ ቁጠር ብለን እንዴት ወንጌልን እንደምንሰብክ እንዴት ራሳችንን አሳልፈን መስዋዕት እንደምናደርግ ነው። በገዳምም አባቶች ይህንን በተግባር አሳይተዋል። በአንድ ገዳም አንድ አባት እንዲሁ አይነት ተግባር ፈጽመዋል። የገዳሙ አበምኔት ጎናጸፊያቸው ካባቸው ይጠፋና በዚያ ገዳም ውስጥ በሩ መነኮሳት በሙሉ ይታወቃሉ። የገዳሙ ካባቸው መጎናጸፊያቸው ጠፍቷልና ማን የሰረቀው ተብሎ ደውል ይደወላል። በገዳም ስርዓት አንዳች ችግር ሲገጥም ደውል ነው የሚደወለው። ይሰበሰባሉ። ማን ነው የወሰደው ይባላል። እንጃ ሁላችንም አላየንም አላወቅንም፣ ቤት እንደሆነ አልሰማንም ይላሉ። ከዚህ በኋላ የገዳሙ መነኮሳት እንግዲያውስ ማን እንደሆነ ካልታወቀ የእያንዳንዱ ቤት በየሁሉ ይፈተሽ፣ ሁሉም ሰው ቤት ይታይ ይላሉ። ከዚህ በኋላ ቀጠሮ ተቀጥሮ በጊዜው በነበሩት የአበምኔቱ ባለሟሎች የገዳሙ የመነኮሳት ቤቶች መፈተሽ ይጀምራሉ። በዚህ ጊዜ ከመነኮሳቱ መካከል የአበምኔቱን መጎናጸፊያ የወሰደው መነኩሴ እጅግ ይጨነቅና አንድ የበቆ አባት ጋር መጥቶ እባክዎን አንዲት አንድ አንድ የሰራሁትን በደል ኃጢአት ልነግሮት ነው ይላቸዋል። ምንድን ነው እስኪ ኃጢአት በደልህ የሰራሁ ነገር ምንድን ነው ይሉታል። የገዳሙን አበምኔት መጎናጸፊያ የወሰድኩ እኔ ነኝ የወሰድኩት እኔ ነኝ። ሴጣን አሳስቶኝ አገብሮኝ ይህንን ላደርግ ችያለውኝ። እንዴት እንደማደርግ ተጨንቄያለሁ ይላቸዋል። እሳቸው ምን ይላሉ? የገዳሙን አበምኔት መጎናጸፊያ የወሰድከውን የሰረቅከውን አምጣና ከእኔ ቤት አኑረው፣ ከእኔ ቤት ይቀመጥ። እንዴት ይሆናል አላቸው። ግድ የለህም ያልኩህን ፈጽም፣ በእኔ ቤት አምጣና አኑረው ይሉታል። እሺ ይልና ከእሳቸው ቤት ያስቀምጣል። ከዚያ በኋላ የገዳሙ መነኮሳት በሙሉ የመነኮሳቶቹን ቤት የመነኮሳቱን ቤት በሙሉ ፈትሸው እሳቸው ጋር ሲደርሱ እርስዎ ቅድስና ያለዎት የተከበሩ የቤተ ክርስቲያናችን አባት እንደሆኑ እናውቃለን፣ እንዲህ ያሉትን አባት ቤት መፈተሽ አይገባም ይሏቸዋል። መነኩሴው ግን እኛ የበቁ አባት ምን አሉ፣ ግድ የላችሁም የሚሆነው አይታወቅምና ግቡና ፈትሹ ይሏቸዋል። ግድ ሲሏቸው እሺ ብለው ገብተው ይፈትሻሉ። ከዚያ በኋላ የበቁ አባት በሚባሉ በገዳሙ በሚኖሩት በእኛ አባት ቤት ውስጥ ያ መጎናጸፊያ ይገኛል። በዚህ ጊዜ ያንን መጎናጸፊያ ይዘው ይወጡና አንተ ሌባ፣ አንተ ውሻ፣ አንተ ቀጣፊ እንዲህ እያሉ ክፉ ክፉ የሆኑ ሌሎች ብዙ ስድቦችን እየሰደቡ በጥፊ እየጸፉ እያዳፉ በገዳሙ ባለው አደባባይ ይወስዷቸዋል። እንደምን ሆናችሁ ብለው የገዳሙ አበምኔት ይጠይቃሉ። በዚህ ጊዜ ይኸው አግኝተናለን፣ የተገኘው ከእሳቸው ቤት ነው። ለካስ ላይ ላዩን ጻድቅ መስለው የሚሰሩት ክፉ ነገር ነው። እንዲህ ብለው እንግዲህ እኛ አባት የሰሩት አንዳች ነገር ሳይኖር የሰሩት ኃጢአት የሰሩት ክፋት ሳይኖር ስለዚያ ስለሌላው መነኩሴ እሳቸው ሊገረፉ ነው። በሉ ግረፏቸው ይባላል። ይገረፋሉ። በተገረፉበት ሰዓት ሁሉ ሕማሙ ይሰማው የነበረው ቁስሉ የሚሰማው ግርፋቱ፣ ጭንቀቱ ይመጣ የነበረው እዚያ ሰው ጋር ነበር። ይህ ስላላስቻለው ያ የሰረቀው ምን አለ? እሳቸው አላጠፉም፣ ስለ እኔ በደል ስለ እኔ ኃጢአት ብለው ተገረፉልኝ። ስለ እኔ ብለው ነው ይህን መከራ የተቀበሉልኝ። በእኔ ይቆጠር ብለው ነው እንዲህ አሉኝ። በእኔ ላይ እዳውም፣ በደሉም፣ ስርቆቱም፣ ግርፋቱም፣ ጥፊ መታቱም እኒህ ሁሉ በእኔ ላይ ይቆጠሩ ብለው እንዲህ ተገረፉልኝ እንጂ ያጠፋው የበደልሁ የሰረቅኩ እኔ ነኝ። ይሄ ነው ህይወት ማለት እንግዲህ እንዲህ ብሎ መሰከረላቸው። ቅዱስ ጳውሎስም ይህ ህይወት ስለነበረው ለፊልሞና ሲልክ ምን አለ? አናሲሞስ ቢበድልህ ጥፋት ቢያጠፋ እሱ ሁሉ በእኔ ይቆጠር፣ እኔ ኃጢአቱን፣ እኔ በደሉን፣ እኔ የእርሱን ነገር እሸከማለሁ፣ ብድራትም እንዳለበት እኔ መልሳለሁና እባክህ የተወደድህ ወዳጄ ወንድሜ የምትሆን ፊልሞና ሆይ አናሲሞስን ከእንግዲህ እንደ ባሪያ አይደለም እንደ ወንድም አድርገህ ተቀበለው። ስንቶቻችንን በዚህ መልክ የምንቀበለው ለሌሎች ተላልፈን የምንሰጠው ህይወት ማለት ይሄ ነው። ክርስትና ማለት እንደ ቅዱስ ጳውሎስ የእርሱ በደል በእኔ ይሁን ማለት ነው። የእርሱ በደል በእኔ ይሁን፣ በእኔ ይፈጸም ማለት ነው። ስለዚህ በህይወታችን ሁሉ ስለ ሌሎች በደል ራሳችንን አሳልፈን በመስጠት ከእኛ ጋር የሚኖሩ ወንድሞቻችንን በደላቸውን በመሸፈን ከባቴ አበሳ እንደሆነ እንደ ጌታችን ከጌታችን ተምረን ይህንን ፈጽመን ልንኖር ያስፈልጋል። ያስተማረን አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር።